የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጋና
ጋቢና ቪኦኤ ያቲሱ ቱልስ እንደምናመሻችሁ የጋቢና ቢያ አድማጮች የዛሬ ዕለተ ረቡዕ ግንቦት 19/2012 ዓመተ ምህረት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። ኮቪድ-19ን ለመከላከል ስንል ይህን ፕሮግራም እናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። ለዛሬ ምሽት ከያዝንላችሁ ጥንቅሮች መካከል ጥቂቶቹን አስተዋውቃችሁ
ከቁጥጥራችን ሳይወጣ አሁን ነው ስራ ካንተፈራ
የጤና ሚኒስቴሩ የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ናቸው። የኮቪድ-19 ስርጭትን ለመከላከል ያስቸኳይ ጊዜ አዋጁን ሁሉም ሰው ማክበር አለበት ብለዋል። ከአሜሪካ ድምጽ ጋር አጭር ቆይታ አድርገው ነበር፣ በምሽቱ ይሰማል። በሌላ በኩል በድሬዳዋ የሚገኙ ወጣት ስራ ፈጣሪዎች የጸረ ተዋሲያን መርጫ በራሳቸው ሰርተዋል።
ታማሚዎችን ጎብኝተው ሲወጡ ራሳቸውን በኬሚካል መረጨት አለባቸውና ያንን ርጭት አሁን በእኛ በአውቶማቲክ አድርገን ከእጅ ንክኪ ነጻ የሆነ ማሽን ነው ይሰራል።
ከፈጠራ ባለሙያዎቹ መካከል አንዱ የሆነው ወጣት ኤፍሬም ንጋቱ ነበር። በጋቢና ጉዟችን ላይ በምሽቱ ይደመጣል። በቤት ውስጥ የሚዘጋጁ ትኩስ መጠጦችና ባህላዊ መድኃኒቶች ምን ያህል ከኮቪድ-19 ይጠብቁናል ስንልም የሕክምና ባለሙያ አነጋግረናል። አብራችሁን ካመሻችሁ እኚህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ አብሬያችሁ አመሻለሁ። በቅድሚያ ግን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ኤደን። ኢትዮጵያ ውስጥ ባለፉት 4 ሰዓታት ውስጥ በተደረገው 4352 የላብራቶሪ ምርመራ 30 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 731 ደርሷል። በዛሬው ዕለት ቫይረሱ የተገኘባቸው ሰዎች ከ9 እስከ 60 ዓመት የዕድሜ ክልል ውስጥ ያሉ 22 ወንዶችና 8 ሴቶች ናቸው ተብሏል። ከነዚህ ውስጥ 11 የውጭ ሀገር የጉዞ ታሪክ ያላቸው፣ 5 ሰዎች የታወቀ ንክኪ የነበራቸው ሲሆን ቀሪዎቹ 14 ግለሰቦች ግን ምንም አይነት ግንኙነትም ሆነ ንክኪ ያልነበራቸው ናቸው ተብሏል። 15 ሰዎች ከአዲስ አበባ፣ 2 ሰዎች ከትግራይ፣ 8 ከአማራ ክልል፣ 1 ሰው ከኦሮሚያ ክልልና 4 ሰዎች ከሐረሬ ክልል መሆናቸውን የጤና ሚኒስቴር ዛሬ ከሰዓት በፊት በፌስቡክ ገጹ ላይ አስታውቋል። በሌላ በኩል 14 ሰዎች ከበሽታው አገግመዋል ተብሏል። በአጠቃላይ በኢትዮጵያ እስካሁን 181 ሰዎች ከበሽታው አገግመው ድነዋል ተብሏል። እስካሁን ድረስ ኢትዮጵያ 91013 የላብራቶሪ ምርመራዎችን አድርጋለች። በትግራይ ክልል ዋጅራት ወረዳ የባህሪ ጸባ ከተማ ነዋሪዎች ከተማችን የወረዳ ማዕከል መሆን ይገባታል በሚል ለአራተኛ ጊዜ ዛሬ ሰላማዊ ሰልፍ አካሂደዋል። ተመሳሳይ ጥያቄ ያላቸው በክልሉ ሰሜን ምዕራብ ዞን ማይሃንሰ ከተማ ነዋሪዎች ደግሞ ከ10 ቀናት በላይ ተዘግቶ የሰነበተውን የሽሬ እንደስላሴ ደደቢት መስመርን በትናንትናው ዕለት ከፍተዋል። በትግራይ ክልል የሚገኘው ተቃዋሚው የአረና ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ለተቃውሞ መነሳት ምክንያት የህዝብ ድምፅ ለብዙ ጊዜ ሰሚ አለማግኘቱ መሆኑን ጠቁሟል። የክልሉ መንግስት የህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ በበኩላቸው ለክልሉ ቴሌቪዥን ጣቢያ በሰጡት ማብራሪያ በትግራይ ክልል ልማትን ለማቀላጠፍና መልካም አስተዳደርን ለማስፈን አዲስ የአደረጃጀት ስራ እየተፈጸመ መሆኑን ጠቅሰው በሂደት የሚገጥሙ ችግሮችን ለመፍታት ደግሞ ከህዝብ ጋር ለመወያየት እየተሰራ መሆኑን ጠቁመዋል። ዘገባው የሙሉጌታ ጽባ ነው። ሶማሊያ ውስጥ 8 ወታደሮች በፈንጂ መገደላቸው ተገለጸ። የመንግስቱ የደህንነት ምንጭ እንደተናገሩት ጥቃቱ የደረሰባቸው ከሞቃዲሾ 40 ኪሎ ሜትር ርቀት ላይ ጎሎሎይ የምትባል መንደር አቅራቢያ በመኪና እየተጓዙ ሳሉ ነው። ሌሎች 2 ወታደሮችም መቁሰላቸውን ስማቸው እንዳይገለጽ የጠየቁ ከፍተኛ የሶማሊያ ወታደራዊ መኮንን ለቪኦኤ ተናግረዋል። አልሸባብ ለጥቃቱ ኃላፊነቱን ወስዷል። በዩናይትድ ስቴትስ ሚኔሶታ ክፍለ ግዛት ሚኒያፖሊስ ከተማ በፖሊስ ቁጥጥር ስር ሕይወቱ ባለፈው ጥቁር አሜሪካዊ ጉዳይ 4 ፖሊሶች ከስራ ተባረዋል። ጆርጅ ፍሎይድ የተባለው ጥቁር አሜሪካዊ ሰኞ ዕለት ፖሊሶች በቁጥጥር ስር ሲያውሉት አንደኛው ነጭ ፖሊስ አንገቱ ላይ በጉልበቱ ስለተንበረከከበት ሕይወቱ አልፏል። በአቅራቢያው የነበረ መንገደኛ ክስተቱን በቪዲዮ ቀርጾ በማህበራዊ መገናኛዎች ወዲያውኑ በመላ ሀገሪቱ ተሰራጭተዋል። የከተማዋ ከንቲባ ጄኮብ ፍሬይ 4 ፖሊሶች ከስራ ማስወገዱ ትክክለኛ እርምጃ ሆኖ አግኝተነዋል ብለዋል። አድማጮች፣ ለአሁኑ ያሉን አጫጭር ዘገባዎች እነዚህ ናቸው።
ጋቢና ጉዟችን ይቀጥላል። ምሽቱን ኤደን ገረሞ እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለት ርዕሳችን እንሻገር። የ2012 የኮቪድ-19 ወረርሽኝ ስርጭት አሳሳቢ እየሆነ በመምጣቱ የችግሩን አስከፊነት ከግምት ያስገባ የጥንቃቄ እርምጃ ተጠናክሮ መቀጠል እንዳለበት የጤና ሚኒስቴር አሳስቧል። የጤና ሚኒስቴሩ የኮሙኒኬሽን ዳይሬክተር ዶክተር ተገኔ ረጋሳም የቫይረሱን ስርጭት በጎላባቸው አንዳንድ የአዲስ አበባ አካባቢዎችም ጥንቃቄ እንደሚያስፈልግና በአስቸኳይ ጊዜ አዋጁ ላይ የተቀመጡ ደንቦች ተግባራዊ መደረግ እንዳለባቸው ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ተከታዩን ዘገባ አሰናድታለች።
እስካሁን በኢትዮጵያ ከተገኙት በኮሮና ቫይረስ የተያዙ ሰዎች በቁጥር እጅግ የሚበዙት በአዲስ አበባ ከተማ የሚገኙ ናቸው። በአዲስ አበባ ከተማ በተለያዩ ክፍለ ከተሞች የሚስተዋለው ይኸው የኮቪድ-19 ወረርሽኝ ስርጭት በቁጥርና በፍጥነት አዝማሚያው እጅግ አሳሳቢ መሆኑን የጤና ሚኒስቴር የኮሙኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ አብራርቷል።
የአዲስ አበባ ጉዳይ ላይ እኛ ባለፈው መግለጫ ተሰጥቶበታል። መግለጫ ብቻ ሳይሆን ተግባራዊ የሆኑ እርምጃዎችን የመውሰድ ከአዲስ አበባ ከተማ መስተዳደር፣ አዲስ አበባ ጤና ቢሮና እስከ ክፍለ ከተማ እስከ ወረዳም ድረስ ባሉ መዋቅሮች አሁን የደረሰበት ሁኔታ የኮሮና ቫይረስ መስፋፋቱ በጣም እጅግ አሳሳቢ በሆነበት ደረጃ ላይ የደረሰ ስለሆነ በዛ መሰረት የተሰሩ ያሉ ስራዎች አሉ። እንግዲህ ለዚህ እንደ ዋና ችግር የለየ ነው ዘናጋትና ቸልተኝነት ነው። በተለይም ደግሞ ንክኪ የሌላቸው ሰዎች መብዛት፣ የጉዞ ሁኔታ የሌላቸው ሰዎች በዚህ ቫይረስ የመያዙ ቁጥር የተጨመሩ ጋር ተያይዞ በጣም እያሳሰበን ስለሆነ የሚመለከተው አካል በሙሉ ላይ ከቁጥጥራችን ውጭ ሳይወጣ አሁኑኑ ስራ ካልተሰራ አላስፈላጊ ዋጋ ሊያስከፍለን ይችላል።
የኮቪድ-19 ወረርሽኝ ስርጭት በአዲስ አበባ ከተማ ብቻ የሚወሰን ሳይሆን ከመዲናዋ በርቀትና በቅርበት በሚገኙ አካባቢዎች ጭምር አሳሳቢ በመሆኑ ህብረተሰቡ የጥንቃቄ እርምጃዎችን ሳይዘናጋ ተግባራዊ ማድረግ እንዳለበት ተናግረዋል። ዶክተር ተገኔ
የአዲስ አበባ ነዋሪ አዲስ አበባ ውጭ ያለው ነዋሪ ይመለከተዋል የሚል እምነት አለን። እኛ በጤና ሌሎችን ወደዚህ ሲገቡ የራሳቸውን ማህበራዊ፣ ኢኮኖሚያዊ ጉዳዮች ሲያከናውኑ ሲከውኑ ማድረግ ያለባቸውን ጥንቃቄዎች ማድረግ ያስፈልጋል። ምክንያቱም ይሄ በሽታ አንድ ቦታ ስለተከሰተ ሌላ ቦታ ነገ አይከሰትም ማለት አይቻልም። እዚህ በአጭር ጊዜ ነው ይህን ሁሉ ዓለም ያዳረሰው እና እያንዳንዱ ሰው ይመለከተዋል። ከአሁኑኑ ርብርብ ያስፈልጋል እና አዲስ አበባ ላይ እኛ እንደ ጤና ሚኒስቴር ከሚመለከታቸው ጋር ሆነን ይህንን ቦታ የመለየት አንደኛው ስራ ተሰርተዋል። በተለይም ደግሞ አዲስ ከተማ ክፍለ ከተማና ልደታ ክፍለ ከተማ ላይ በጣም የሰፋበት ሁኔታ ነው ያለው። ሰው በዚህ ላይ ምን መስራት አለብን እና የት ስትራቴጂ መከተል አለብን የሚል ስራዎችን ጨርሰን ወደ ተግባር ተገብተዋል። በዛ መሰረት ስራዎችን አጠናክረን እንቀጥላለን። ነገር ግን ዋናው መረሳት የሌለበት ምንድነው ህብረተሰቡ በጣም ንቁ መሆን መቻል አለበት።
መላ ህብረተሰብ የወረርሽኙን ስርጭት አሳሳቢነት በመገንዘብ እጅን በየጊዜው መታጠብ፣ አካላዊ ርቀትን ጠብቆ በመንቀሳቀስ እና የፊት ማክስ በመጠቀም ወረርሽኙን እንዲከላከልም አሳስበዋል። ለበሽታው የበለጠ አጋላጭ ናቸው ተብሎ የተለዩት የትራንስፖርት ስርዓቱንና የገበያ ቦታዎች አሰራር በመመሪያ የተደገፈ ማስተካከያ እንደሚደረግባቸውም አመልክቷል።
አስፈላጊ እርምጃዎችን መውሰድ በጣም ተገቢ ነው። የሰው ህይወትን ለማትረፍ እስከሆነ ድረስ በአስቸኳይ ጊዜ አዋጅ የተከለከሉ ነገሮች የተወጡ መመሪያዎችን ተግባራዊ ማድረግ ያስፈልጋል። ክቡር የሆኑን የሰው ህይወትን ለማትረፍ እስከሆነ ድረስ በዚህ መልኩ እያንዳንዱ የሚመለከተው አካል ስራውን ሊሰራ ይገባዋል፣ ግዴታውንም ሊወጣ ይገባዋል። እኛም የራሳችንን ግዴታ መወጣት አለብን። ህብረተሰባችንን ማስተማር፣ ህብረተሰባችንን ጤና ማገልገል የዕለት ስራችን አድርገን ይዘነዋል። ዘናጋቱና ቸልተኝነቱ ጉዳይ ግን በጣም እያሳሰብን ስለሆነ እሱ ላይ ህዝቡም ሊደግፈን ሊተባበርና መልእክቶቻችንን ሊሰማ ተግባራዊ እርምጃዎችን መውሰድ በጣም አስፈላጊ ስለሆነ በተለይ አዲስ አበባ ላይ የሚያስተኛ አይደለም ያለው ሁኔታ በጣም አሳሳቢ ነው። ስለዚህ በዛ መሰረት ሁሉም ተግባራዊ ማድረግ አለበት የሚል መልእክት አለ።
በተለይ ድንበር ተሻጋሪ አሽከርካሪዎችን በተመለከተ የመመርመሪያ ቦታና መሳሪያዎች ተሟልቶ ስራ ላይ መሆናቸውን ጠቁሟል። በራሳቸው በአሽከርካሪዎች በኩል ግን መዘናጋትና ችለተኝነት ይታያል ይላሉ የኮሚኒኬሽን ዳይሬክተሩም።
ጥንቃቄ ካለማድረግ እየተያዙ እንደሆነ ግልጽ ነው። ለምሳሌ ትግራይ ክልል ላይ አብዛኞቹ ፖዚቲቭ ሆነው ተገኙ። ከድንበር ተሻጋሪ ከባድ መኪና ሹፌሮች ናቸው። በጣም ጥንቃቄ ያስፈልጋል። ይህ አካባቢ ላይ ማለት ነው። አንደኛ ራሳቸው አሽከርካሪዎቹ በራሳቸው ላይ ለውጥ ማምጣት፣ የስራ ሲንቀሳቀሱ ማድረግ የሚገባቸውን ጥንቃቄዎች በሙሉ ማድረግ አለባቸው። ጥንቃቄ መውሰድ መቻል አለባቸው። ቸልተኝነት ይታያል። አንዳንዱ ጋር መደበቅ ሁኔታዎች ራስን ይመታያል። ይህ ትክክል አይደለም። እኛ ለራስ ለቤተሰብ ብሎም ደግሞ ለሀገር ነው እና ጥንቃቄዎችን ማድረግ
በአንዳንድ የማህበረሰቡ ክፍሎች ዘንድም ይህ ከግንዛቤ ማነስ የመጣ አሽከርካሪዎችን ማግለል ይታያል ያሉት ዶክተር ተገኔ ከማግለል መቆጠብና ተገቢውን ጥንቃቄ ብቻ ማድረግ እንደሚያስፈልግም አስረድቷል። በሌላ በኩል የኮሮና ቫይረስ ስርጭትን ለመከላከል የሚሰራው የሚኒስትሮች ኮሚቴ ሀገራዊ ሁኔታውን በተመለከተ ትኩረት ሊሰጣቸው በሚገቡና መጠናከር ባለባቸው ጉዳዮች ላይ መምከሩን የሰላም ሚኒስትር ሙፈሪያት ካሚል አስታውቋል። እስካሁን በቫይረሱ ከተያዙት ዜጎች መካከል 70% የአዲስ አበባ ነዋሪ መሆናቸውን የጠቀሱት ወይዘሮ ሙፈሪያት አዲስ ከተማ፣ ልደታና አራዳ ክፍለ ከተሞች በከተማይቷ የከፋ የኮሮና ቫይረስ ስርጭት ያለባቸው መሆኑን በኮሚቴው መለየቱንም ጠቁሟል። እነዚህ ክፍለ ከተሞች በባህሪያቸው ሰፋ ያለ እንቅስቃሴ የሚታይባቸው በመሆኑ ጠንከር ያለ እርምጃ መውሰድ እንደሚጠይቅም ታምኖበታል ብለዋል ሚኒስትሯ። በመሆኑም ህብረተሰቡ ከመሸበርና ስጋት ወጥቶ የተሟላ እንቅስቃሴ ሊያደርግ ይገባል። ህግ የማስከበር ስራው ግን ከማስተማር በተለየ ተጠያቂነት ያዘለ እንደሆነም ተደንግጓል ብለዋል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በድሬዳዋ የሚገኙ ሁለት ወጣቶች ከሰው ንክኪ ነጻ በሆነ መልኩ የጸረ ተህዋሲ ኬሚካል መርጨት የሚያካሄድ መሳሪያ አዘጋጅተዋል። የወጣቶቹ ፈጠራ በሰው አማካኝነት ይካሄድ የነበረውን ርጭት የሚያስቀር ነው ተብሏል። ወጣቶቹ በተመሳሳይ መንገድም መኪኖችን ከተህዋሲ የሚያጸዳ እንዲሁም የሰዎችን ሙቀት የሚለኩ ሌሎች ፈጠራዎችንም ፈጥሮ የፌዴራል ስነ ልክን እውቅናና ፈቃድ እየተጠባበቁ ናቸው። አዲስ ቸኮል ተጨማሪ አለው።
በድሬዳዋ የሚገኙት የሜካኒካል ኢንጂነሪንግ ባለሙያ ወጣት ኤፍሬም ንጋቱና ጓደኛው የኤሌክትሪካል ኢንጂነሪንግ ባለሙያ ወጣት ኃይለ ሚካኤል ታደለ በተለይ የለየቶ ሕክምና በሚሰጥባቸው ቦታዎች ወሳኝ አስተዋጽኦ ይኖረዋል ያሉትን ፈጠራ ነው የፈጠሩት። ድሬሜክ የተባለ የኢንጂነሪንግ ኩባንያ ያቋቋሙት ሁለቱ ወጣቶች ፈጠራቸው በአሁኑ ሰዓት ድሬዳዋ ሳቢያን ሆስፒታል በሚገኘው የኮሮና ቫይረስ ያለባቸው ለይቶ ማከሚያ ላይ ስራ ላይ የዋለ ሲሆን ከሌሎች ክልሎችም ተመሳሳይ ፍላጎት መኖሩን ዋት ኤፍሬም ነግሮናል።
ይሄ በፊት በእጅ ሲሰራበት የነበረውን ወደ ዘመናዊ እና ፈጣን በሆነ ዘዴ ለመቀየር ያሰብነው ነው። ባለሙያዎቹ ስራውን ሰርተው ወይም ደግሞ ታማሚዎችን ጎብኝተው ሲወጡ ራሳቸውን በኬሚካል መረጨት አለባቸው እና ያንን ርጭት አሁን በእኛ በአውቶማቲክ አድርገን ከእጅ ንክኪ ነጻ የሆነ ሞሽን ሴንሰር ያለው ማሽን ነው የሰራ ነው። እንደ አስፈላጊነቱ ታይሙም አጀስት የሚደረግ ኤፊሽንሲውም በጣም ጥሩ የሆነ ማሽን ነው ብለን የምናምስበው እኛ እሱ ነው የሰራ ነው።
የሚያገለግለው ለሕክምና ተቋማት ብቻ ነው
ለጊዜው? ለሕክምና ተቋም ነው። ምክንያቱም እንደ ኢትዮጵያ ለፐብሊክ ለመጠቀም ኬሚካሉ አፕሮቭድ መደረግ አለበት እና እሱ አፕሮቫል እስካሁን አላገኘንም። እየሰራንበት ነው። እንግዲህ ሲፈቀድ ወደ ፐብሊክ ላይ ይወጣል።
አሁን ምን ያህል ተግባር ወደ ተግባር ገብቷል?
አሁን እዚህ ሳቢያን ለይቶ ማቆያ ላይ አንዱን ዲፕሎይ አድርገናል። አሁን ኦልሬዲ ተቀምጦ ስራ ላይ ይውሏል። ከዛ በተረፈ ሌሎቹ ሂደት ላይ ነው ያሉት። ሁሉም ጤና ቢሮዎች በዚህ አጋጣሚ ለየክልሎች ሁሉም ጤና ቢሮዎች ይህንን የማይተው ኮንታክት እያደረጉንም ያላረጉንም ኮንታክት ያደርጉ።
ፈጠራው ለሆስፒታሉ እያበረከተ ስላሉ አስተዋጽኦ የሆስፒታሉ ሜዲካል ዳይሬክተር እና የኮቪድ-19 ሕክምና ማዕከል ጉዳይ አስተባባሪ ዶክተር ሚኪያስ ሰለሞን የሚናገሩት አለ።
እንግዲህ የተሰራልን ፈጠራ የዲስኢንፌክታንት አውቶማቲክ ዲስኢንፌክታንት ማሽን ሴንሰር ዲስኢንፌክት ወይም ደግሞ እንደዚህ የሰራው ባለሙያዎች በደብሌቾ የተዘጋጀ የሚረጭ ኬሚካል አለ። ያንን ኬሚካል ነው እንግዲህ የሚረጭልን ያለ ሰው ማለት ነው። ከዚህ በፊት እኛ ይህንን ስራ የምንሰራው ሰዎች መድበን ነበረ። በየሽፍቱ በየስድስት ሰዓቱ የሚወጡ ሰዎች እዚህ ጋር ሁለት ሰው ቆሞ ይረጫል ማለት ነው። ስራውን ስንሰራ የነበረበትን ማንፓወር መቀነሱ ምን ይዛቸው በተቻለ ለባለሙያዎቹ የሚደረጉ አኮሞዴሽኖች ነበሩ። ስነኛ ይቀንሳል። በተጨማሪ ደግሞ ርጭቱም ሙሉ ሰውነትን ነው እንዳየው በጣም ኃይል አለው። ርጭቱ ሙሉ ሰውነትን የሚሸፍነው የበለጠ አክዩሬሲ አለው። እንግዲህ አሁን እንዳልኩ እኛ ጋር በኮሮና ተገኝቶባቸው የሚመጡ ሰዎች ናቸው የሚታከሙት ሙሉ ለሙሉ ማለት ነው። እና እዚህ ጋር በጣም እንደዚህ ህክምና ማዕከላት ላይ ትልቁ ስራ የሚሰራው በሽታ መከላከል ላይ ነው። ያ ማለት ውስጥ ገብቶ የሚወጡት ሐኪሞችም ራሱ እዚህ የተዋሱ ምንጭ እንዳይሆኑ በተቻለ አቅም በተቀመጡ ኢንተርናሽናሊ በተቀመጡ ስታንዳርዶች ራሳቸውን ከዛ እንዲጠብቁ ነው። የመከላከያ ኢኩፕመንቶች አሉ የሚደረጉ እነሱን አድርገው በተጨማሪ እኛ የሚያደርጓቸውን ነገሮች ስናስወግድም በዛው ልክ በጥንቃቄ ነው መወገድ ያለበት። እና ይህ ማሽን የሚያደርገው ምንድን ነው? አንድ ሰው ገብቶ ሲወጣ የሚለብሳቸው በተለምዶ እንደዚህ የምናየው ነጭ እና ከላይ የምትደረብ ላስቲክ ነገር አለች፣ እነሱ ልብሶች እና የፊት ለፊት ፊት ላይ የሚደረገው ወይ እንደ መነጽር የሚመስለው ወይም ደግሞ ሽፋኑ፣ እነሱን ነገሮች ነው ሙሉ ለሙሉ ከመድረጫው እና ከታች ቦቲው አለ። ይሄ አንድ የኬሚካል አሁን እነሱ በሰሩልን ማሽን ያለምንም ሰው ልጅ ንክኪ፣ ያው እንደሚታወቀው ህመሙ አንድ መተላለፊያ መንገድ ንክኪ በመሆኑ ያለምንም ንክኪ ከተረጩ በኋላ ያንን ነገር በተቀመጠው ራሱን የቻለ የስታንዳርድ አለው። በዛ መሰረት አውልቀው ለዚህ በተቀመጠለት መጣያ ያስቀምጣሉ ማለት ነው።
ወጣቶቹ ሌሎች ፈጠራዎችም አሏቸው። ከጅቡቲ ወደ ኢትዮጵያ የሚገቡ መኪኖች የጸረ ተዋሲ ኬሚካል የሚረጭባቸው እስካሁን በሰው ኃይል ሲሆን፣ ከእንግዲህ ግን ተሽከርካሪዎችንም በራሱ ጊዜ ጸረ ተዋሲ የሚረጭ መሳሪያ አዘጋጅተው ስራ እንዲያስጀምሩ ከድሬዳዋ አስተዳደር ጤና ቢሮ ጋር ተነጋግረው በሂደት ላይ ናቸው። የሰውነት ሙቀት መለኪያ መሳሪያም ሰርተዋል። መሳሪያው ከ15 እስከ 25 ሳንቲሜትር ርቀት ላይ የቆመ ሰውን ሙቀት የሚለካ ሲሆን ከኮምፒውተር ጋር የተያያዘ ስለሆነ መረጃዎችን አጠራቅሞ መያዝ ይችላል ተብሏል። ሆኖም ይህ ፈጠራ ወደ ስራ እንዲገባ የፌዴራሉን ስነ ልክ ፈቃድ እየጠበቁ እንደሆነ ነው ወጣት ኤፍሬም የሚገልጸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጋቢና ቪኦኤ መደመጥን ይቀጥላል። በትናንትናው ምሽት መሰናዷችን አሁን ላይ እየተንሰራፋ ስለመጣው የማህበራዊ መገናኛ ሚዲያዎች ፈር የለቀቁ አጠቃቀሞች ከተጠቃሚዎች ጋር ተነጋግረን ነበር። ሰዎች ወደ መሰል ድርጊቶች የሚገቡባቸው ምክንያቶችንም መርምረናል። በመቀጠል የምናስደምጣችሁ ደግሞ ለመቋጫ መፍትሄነት የሚቀርቡ ሀሳቦችን ነው። ሀብታሙ ስዩም ይቀጥላል።
አዳዲስ ግኝቶችን ፈጥነን የመቀበላችን ያክል መልካም አጠቃቀሞች ላይ ለመትጋት አለመቻላችንን የሚያነሳው ዮሐንስ የተለያዩ ማህበራዊና ግለሰባዊ ውጥንቅጦችን በመቀስቀስ የሚወቀሱት አጠቃቀሞች የበረከቱበት ሌላኛው ምክንያት የገቢ ምንጭ የሆኑ መምጣታቸው መሆኑንም ይጠቅሳል። በተለይ ደግሞ በዩቲዩብ ላይ ጦማሪያን ዘንድ
የዩቲዩብ ችግሩ ምንድን ነው? እንደ ቢዝነስ ሞዴልም ነው። ገንዘብ የተወሰነ ገንዘብ የሚያገኙ ሰዎች አሉ፣ ወይም ደግሞ ገንዘብ ይገኛል የሚለው ነገር በጣም ይገንና ሁሉም ሰው ወደ ዩቲዩብ ይመጣል። ጥሩ ነው መምጣቱ፣ ግን ሲመጣ አላማው ምንድን ነው? ገንዘብ ማግኘት ከሆነ የሚሸጠውን ነገር ነው የሚፈልገው። ስለዛ ገንዘብ ለማግኘት ብለው የሚመጡ ሰዎችን የምንስባቸው ዛሬ በምንገዛው ሀሳብ ነው። ገበያ ላይ ቲማቲም የሚሸጥ ከሆነ ነገ ለመነገድ የሚያስቡ ሰዎች ቲማቲም ነው ይዘው የሚመጡት። ድንች የሚሸጥ ከሆነ ድንች ነው ይዘው የሚመጡት። ስለዛ ዛሬ የምንገዛበት የእኛ ባህሪ ነው የነገውን ገበያ የሚወስነው። ዛሬ የምናዳምጣቸው የተመረጡ የተለቀሙ ለክብራችን ለትውልድ እንዲጠቅም በጥንቃቄ ለመሰራት የተሞከሩ ከሆኑ ነገ የሚሰሩትን እኛ እየወሰንን እንሄዳለን።
ዮሐንስ አመክንዮ የተሞላባቸውን ሀሳቦች በማቅረብ ማህበረሰባዊ እርባና ያላቸውን ጣጫዎች ማበርከት የሚችሉ ሰዎች ከማህበራዊ መገናኛዎች መሸሻቸው በዘለፋ የተጠመዱ ግለሰቦች እንዲገኑ እንዳደረገም ያብራራል።
አንደኛው ነገር የተወሰነ እውቀት ያላቸው ወይም ደግሞ ኃላፊነት ይሰማናል፣ በትምህርት ቤት ደጃፍ አልፈናል፣ ማህበረሰቡ ሳይማር አስተምሮናል ብለው የሚያስቡ ሰዎች እንደምንም ስድቡንም ምኑንም ግፊያውንም ችለውት ጠንከር ብለው የሚቆሙ እና አሁን አንዳንድ ጊዜ የምታየው ነገር አለ። ትዊተር ላይ ስትሄድ እኔ ትዊተርን የምወስደው እንደ የተሰደዱ ሰዎች ያሉበት አካባቢ ነው። ከፌስቡክ ተሰደው የሆነ ቦታ የሚቀመጡ ሰዎች ልክ ከአፍሪካ ሀገራት ምሁራን ተሰደው አውሮፓ፣ አሜሪካ ዩኒቨርሲቲዎች፣ የተለያዩ ካምፓኒዎች ውስጥ ይሰራሉ እና ታያለ። በቃ አንድ እንግዳ የመሆን ነገር እዛ ልክ ትዊተር ጋር ስትሄድ ሰላም አለው። ስለዛ እነሱ ሰዎች እንደምንም ከትዊተር መለስ ቢሉና ማህበረሰቡ ያለው ፌስቡክ ላይ ስለሆነ አብዛኛው ሰው ስድቡን ምኑን ችለውት ነው ምል ደስ አይልም ያለው ነገር እና ቢቀመጡ እነሱ ይጸዳል። ሰውም ይደነግጣል፣ ሰው እንዳለ ሲታወቅ ይደነግጣል። ሌላውም ሰው ወይም ደግሞ ቅርጽ ለማስያዝ ይሞክራል።
በዮሐንስ የቀደመ ሐሳብ የሚስማማው ሲሳይ ማህበራዊ መገናኛዎች ለሀገርና ሕዝብ በማይበጁ ሐሳቦች እየተበከሉ መሆኑን ደጋግሞ ያነሳል። በተለይ በተለያዩ ሙያ ዘርፎች የበቁ ግለሰቦች ወደ ማህበራዊው አውድማ መቀላቀል ያለባቸው ለመጪው ትውልድ ከማሰብም እንደሆነ ያስረዳል።
ይህን አጋጣሚ ተጠቅሜ የማስተላልፈው መልእክት ምንድን ነው? መድረኩን የያዙ ሰዎች ተገቢ ሰዎች አይደሉም። ለህብረተሰባችን አስፈሪ የሆነ አሁን ወደፊት 10 ዓመት 15 ዓመት ስታይ የሚመጡት ልጆች በቃ ይሄ ነገር ትክክል እንደሆነ ሰው መሳደብ፣ ሰው መዝለፍ፣ የሆኑ ግሩፕ ሰዎችን መዝለፍ፣ ከሌ ብሔር እያሉ መሳደብ፣ የክሌ ሃይማኖት የክሌ በጣም ነውር ነው። እንደዛ አይባልም።
የችግሩን ግዝፈት የጠቃቀሱልን ሀሳብ አጋሪዎቻችን መፍትሄ የሚሉትንም አጋርተዋል። ኃላፊነት የተሞላበት ግለሰባዊ የማህበራዊ መገናኛዎች አጠቃቀም በተደጋጋሚ የተነሳ የመፍትሄ ሀሳብ ነው። የስነ አእምሮ ሐኪሙ ዶክተር ዳዊት አሰፋ ግን ለተሻለ የማህበራዊ መገናኛ ምህዳር ከግለሰብ ጥረት በተጨማሪ ማህበረሰባዊ ርብርቦችም ያስፈልጋሉ ይላሉ።
በወላጆች አስተዳደግም ላይ፣ በትምህርት ቤቶቻችን የማስተማር ስርዓት ላይ፣ በማህበራዊ ህይወት ደግሞ ባሉ የማህበረሰብ ፒላር የምንላቸው የሃይማኖት ወይም ደግሞ የባህል ተቋማት ይኖራሉ። በእነሱ ላይ የሚመሰረት ነገር ነው። እነዚህ ነገሮች እንደገና መፈተሽ ሊያስፈልግ ይችላል። እንደ ማህበረሰብ ሚዛን ጠብቆ ለመኖር የሚደግፉና የሚያግዙ ማህበራዊ እሴቶች አሉ፣ ሃይማኖታዊ እሴቶች አሉ። እነሱ እንዴት ነው እያደረግናቸው ያለ? እየበደልናቸው ወይ እየሸረሸርናቸው ነው ወይ? የዚህ የግሎባላይዜሽን ግፊት ተጽዕኖ ቀላል አይሆንም። ያም ቢሆን ግን እነዚህን ነገሮች ኢንተልክት የምናደርግበት ወይም ደግሞ የምናሰርጽበት ከልጅነት ጀምሮ በትምህርት ሂደት በእነዚህ ሁሉ ስርዓቶች ውስጥ የምናሰርጽበት ነገር መፈተሽ ማየት ያስፈልጋል። እንደ አጠቃላይ እንደ ግለሰብ አንድ ግለሰብ ሁል ጊዜ ሚዛንን ለመጠበቅ በህይወቱ ውስጥ ያሉ ነገሮችን ሁሉ አመጣጥኖ ለመያዝ መሞከር ያስፈልጋል። የስራ፣ የማህበራዊ ወይም ደግሞ የቤተሰባዊ ህይወት፣ መንፈሳዊ ህይወት እና የአካል ጤና እነዚህ አራት እንደ ዲያን እንዳርገን እናስባቸው። እነዚህ ነገሮች የትኛው ላይ ነው? አንድ ሰው አንዱ ላይ ብቻ በጣም ስራ ላይ ብቻ የሚሆን ከሆነ ሌሎችን ሶስት ማዕዘኖች እየቆዳ ነው። በመንፈሳዊ ለምሳሌ በሃይማኖት ሌላውንም የህይወት ማዕዘን እዛ ውስጥ አስገብቶ አመጣጥ ነው ካልሆነ በስተቀር ያስቸግራል።
አድማጮቻችን፣ በተነሳው ሀሳብ ላይ ያሏችሁን አስተያየቶች ብታጋሩን ደስተኞች ነን። ሀሳባቸውን ሳይሰስቱ ላጋሩን ሁሉ በአድማጮች ስም አመሰግናለሁ። ሀብታሙ ስዩም፣ ዋሽንግተን ዲሲ።
ሀብታሙ ስዩምና እንግዳውን እናመሰግናለን። በመጨረሻም ኮቪድ-19ን ለመከላከል በቤት ውስጥ የሚዘጋጁ እንደ ጤና አዳም እንዲሁም ዝንጅብልና የመሳሰሉ ነገሮችን መጠቀም መልካም እንደሆነ ሰዎች ይናገራሉ። ይሄ ነገር ምን ያህል እውነት ነው? ምን ያህልስ አስተማማኝ ነው ስንል በዚህ በካሊፎርኒያ ሳን ዋኪን ሆስፒታል ውስጥ የውስጥ ደዌ ስፔሻሊስት የሆኑትን ዶክተር ታፈረ ንጋትን አነጋግረናቸው ነበር። ዶክተር ታፈረ ተከታዩ ምላሽ ሰጥተዋል።
ትኩስ ሻይ ወይም ደግሞ ትኩስ ነገር መውሰድ፣ ይሄ ብዙ ጊዜ ሰምቻለሁ። ቫይረሱ በጉሮሮ በኩል ነው የሚያልፈው። ስለዚህ ጉሮሮ ላይ እያለ ብጠብሰው ባቃጥለው ወደ ሰውነቴ ውስጥ አይገባም በሚል እሳቤ ነው ይሄ ትኩስ ሻይ፣ ትኩስ ነገር መጠጣት የመሳሰሉ ነገሮች የመጡት እና በጣም ሲምፕሊፋይ ስናደርገው ውስጥ ነው ሎጂኩ። ይሄ በጣም አይሰራም፣ ትክክል አይደለም። ምክንያቱም ቫይረሱ ከኛ በላይ በጣም ብልህ ነው። ይህን ማወቅ አለብን። ቫይረሶች ከኛ በላይ በጣም ተጠብበው ብልህ ሆነውብን ነው እንዴት አድርገው ራሳቸውን ከሴሎቻችን ከህዋሶቻችን ጋር እንደሚያጣብቁ የራሳቸው ተፈጥሯዊ ፍጥረታዊ የሆነ ብቃት አላቸው እና እኛን ይጠብሰን ይሆናል እንጂ ቫይረሶችን አይጠብሳቸውም። ይህንን መምከር በጣም እፈልጋለሁ። ስለዚህ ዝም ብለን በሌላ ነገር በምናውቀው ነገር ላይ ወስደን ይህንን አሸጋግረን ወደ ዚህኛው ችግር እንደ መፍትሄ መውሰድ ለብዙ ጉዳት ያጋለጠናል ብዬ ስለምሰጋ ከዚህ ብንታቀብ። ይልቁንስ እንደ ሐኪም አንድ መምከር የምፈልገው ነገር አለ። ኮቪድ-19 ህመም የመተንፈሻ አካል ችግር ስለሆነ በቀዳሚነት የሚያጠቃው በዚያ ምክንያት ከተያይዞ ደግሞ የማሳል፣ የማስነጠስ፣ የትኩሳት የመሳሰሉ ችግሮች ስላሉ ሰዎች በውስጣቸው ያለ የውሃ ወይም ደግሞ የፈሳሽ መጠን ቶሎ እንዲቀንስ ዲሃይድሬሽን የሚባለው ማለት ነው ያጋልጣቸዋል። ስለዚህ ቫይረሱን ለመጥበስ ብሎ ሻይ ከመውሰድ ይልቅ ሃይድሬት ለማድረግ ራሴን ብለን ለሃይድሬሽን ውሃ ብንጠጣ፣ ሻይን ብንጠጣ፣ ሌሎችን ፈሳሾችን ብንጠጣ የውሃ እጥረት ከሚያመጣው ችግር ከህመሙ ጋር ተያይዞ ራሳችንን ልንጠብቅ ስለምንችል ምናልባት እንኳን ለከፋ ወይም ለጠና የህመም እንዳንጋለጥ ይረዳናል። ስለዚህ ፈሳሽ መውሰድ ቫይረሱን ለማቃጠል ሳይሆን ፈሳሽ መውሰድ ሰውነትን ለመደገፍ ብለን ብንወስደው።
ዶክተር ታፈረ ባህላዊ ህክምናና ዘመናዊ ህክምና ተቃራኒዎች ሳይሆኑ ተደጋጋፊ መሆናቸውን በመጥቀስ በባህላዊ ህክምና የምንወስዳቸው ነገሮች በዘመናዊ ምርምር መጠናት አለባቸው ይላሉ።
የባህላዊ ህክምናና ዘመናዊ ህክምና ስናይ ሁለቱ እንደ ተቃራኒ ማየት የለብን። ይሄን በጣም መጠንቀቅ ያስፈልጋል። ምክንያቱም ተቃራኒዎች አሉ፣ ተደጋጋፊዎች ግን ናቸው። ይሄ እንደ ጠቅላላ ሐሳብ ስናየው ነው። ከኮቪድ-19 አንፃር ስናየው ግን አሁን ሁላችንም አምነን መቀበል ያለብን እውነታ ባህላዊም ይሁን መደበኛ ወይም ዘመናዊ ህክምና መድኃኒት የለው። ይሄንን አስምሮ ማለፍ በጣም ያስፈልጋል። ስለዚህ ህብረተሰቡ ካለበት መጨናነቅና መደናገጥ የተነሳ ሌላ ጊዜ በፊት ለተለያየ ነገር የሞከራቸውን ነገሮች ሁሉ ለዚህም ሊሞክራቸው ይችላል። ቢሞክር ደግሞ ብዙ የሚያስደንቅ አይሆን። ሆኖም ግን እንደ ጤና አዳም፣ ነጭ ሽንኩርት፣ ፌጦ መጀመሪያ እነዚህን ለይተን እናያቸውና እነዚህ ነገሮች ብዙ ምርምር የሚያስፈልጋቸው በደንብ ሳይንሳዊ ጥናት ተደርጎባቸው እዛ ውስጥ ያለው አክቲቭ ኢንግሪዲየንት የሚባል ነገር አለ፣ ምን ምን አላቸው ተብሎ ተበታትነው አናላይዝ ተደርገው መጠናት ስላለባቸው አሁን ባለው ሁኔታ ለዚህ በሽታ ይጠቅማሉ ብሎ የሚያቀርብ ሰው ካለ ስህተት እና እንግዲህ መረጃ ከሌለን ደግሞ ይጠቅማሉ ብለን ለመናገር ካልቻል አይጠቅምም ብለን ብናምን ይሻለን። ለምን ቢባል ይጠቅማሉ የሚል በአእምሯችን ውስጥ አንድ ሐሳብ ከያዝን ምናልባትም ሰዎች እነዚህን ብቻ እየወሰዱ መዘናጋት ስለሚገጥማቸው መደበኛውን የሕክምና እርዳታ ከማግኘት ሊያዘገያቸው ስለሚችል ለባሰ እና ለከፋ መባባስ ሊያጋጥማቸው ስለሚችል እኔ ትልቅ ማሳሰቢያ የምሰጠው በእነዚህ ነገሮች ላይ መደገፍም ሆነ እንደ መድኃኒት መውሰድ ትልቅ ስህተት ነው ብዬ እመክራለሁ።
ኮቪድ-19 ለመከላከል አሁን ላይ ያለው ብቸኛው አማራጭ የሕክምና ባለሙያዎችን ምክር መስማት እንደሆነም አክለዋል። ዶክተር ታፈረ ንጋትን ለሙያዊ ምክራቸው እናመሰግናለን። አድማጮች እንግዲህ የዛሬ የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ ቪኦኤ አምሃሪክ አድርሱን። ትዝታ በላቸው በፕሮግራም አርትኦት፣ ኤልያስ አስማረ በቅንብር፣ ኤደን ገረመው ፕሮግራሙን በመምራት እንዲሁም ሀብታሙ ስዩም ዜናውን በማንበብ አብረናችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ። Touch it. I'll
tunen radio ne vioe sagantaa fan oromot